ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ግንቦት 7 2012 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ ምርጫ እንዲራዘም የተደረሰውን ስምምነትና የተጠየቀውን የሕገ መንግሥት ትርጉም እንደሚደግፉ በሲዳማ ስም የተደራጁ የፖለቲካ ፓርቲዎች አስታወቁ።
ብሔራዊ ምርጫ ቦርድ ምርጫውን አካሄዳለሁ ካለ በሽታው እንዲራባ እንዲባዛ ምክንያት ስለሚሆን ይህንን በማጠን ፓርላማውና መንግስትም አራት አማራጮችን አውጥተዋል። የሕገ መንግሥት ትርጉም መጠየቅ በሚለው ላይ የኔ ፓርቲ ያምናል።
አቶ ሰለሞን ቦረዳ የሲዳማ ሕዝብ አንድነትና ዲሞክራሲያዊ ፓርቲ ሊቀመንበር ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ ቨርጂኒያ ከሚገኘው መኖሪያው አብሮኛል። አሁን የሰዓቱ ዋና ዋና ዜና ይደመጣል።
ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን ወዳጅነት ያደሰ የ230 ሚሊዮን ዶላር የልማት ትብብር ስምምነት መፈራረሟን በኢትዮጵያ የአሜሪካ ኤምባሲ አስታውቋል። በዚህ ስምምነት በሚገኘው ገንዘብ በኢትዮጵያ የተለያዩ የልማት ስራዎች እንደሚከናወኑ ተመልክቷል። መለስካቸው አምሃ ዝርዝሩን ከአዲስ አበባ ይዟል።
አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ያሰራጨው መግለጫ ዩናይትድ ስቴትስ በዓለም አቀፉ የልማት ድርጅቷ ዩኤስኤአይዲ አማካይነት ከኢትዮጵያ መንግሥት የገንዘብ ሚኒስቴር ጋር ከ230 ሚሊዮን ዶላር በላይ አዲስ የልማት ትብብር ውል መፈራረሟን አብስሯል። አክሎም ይህ ስምምነት የሚያመለክተው የአሜሪካ ሕዝብ ለኢትዮጵያውያን የተሻለ ጤንነት፣ ትምህርት፣ የግብርና ልማት፣ የኢኮኖሚ እድገት፣ መልካም አስተዳደርና በአጠቃላይ የማንሰራራት ብቃታቸውን ለመገንባት ያለውን ቁርጠኝነት ነው ብለዋል። ይህ በኢትዮጵያው የገንዘብ ሚኒስቴር ሚኒስትር ዴኤታ አቶ አድማሱ ነበበና በዩኤስኤአይዲ ተልእኮ ዳይሬክተር ሲን ጆንስ የተፈረመው የትብብር ስምምነት በኢትዮጵያ ዘላቂ ልማት የቅርቡን የአሜሪካን መዋለ ንዋይ መደበኛ የሚያደርግ ይሆናል። ይህ የዩኤስ ዓለም አቀፋዊ የልማት ድርጅት እገዛ ኢትዮጵያ በአጭር ጊዜ ውስጥ ምጣኔ ሀብቷን የመካከለኛ ገቢ ካላቸው አገሮች ጋር እንድትሰለፍ እንደሚረዳትም መግለጫው ይጠቁማል። የድርጅቱ የኢትዮጵያ ልዑካን ቡድን ዲሬክተር ሲን ጆንስ በፊርማው ሥነ ሥርዓት ላይ ይህ ስምምነት ከገንዘብ በላይ ነው፣ በሁለቱ አገሮች ሕዝቦች መካከል ያለውን የሕዝብ ለሕዝብ መተጋገዝ በይበልጥ ማጠናከር ነው ብለዋል። ዩናይትድ ስቴትስ ላለፉት 20 ዓመታት በኢትዮጵያ ውስጥ ለዘላቂ ልማት ሥራዎች ከ13 ቢሊዮን ዶላር በላይ አፍሳለች። በኢትዮጵያ ትልቁ አለጋሽ አገርም ዩኤስ አሜሪካ እንደሆነች የኤምባሲው መግለጫ ይናገራል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ ብሔራዊ ምርጫ ቦርድ 27 ፓርቲዎችን መሰረዙን ይፋ አድርጓል። ቦርዱ እስከ መጋቢት 3 ቀን 2012 ዓመተ ምህረት በቀድሞ ሕግ ሰርቲፊኬት የነበራቸውና በቀድሞ ሕግ ምዝገባ ጀምረው ለነበሩ 106 ፓርቲዎች በአዲሱ ሕግ የተቀመጡ መስፈርቶችን እንዲያሟሉ ደብዳቤ ልኮ እንደነበረ አስታውሷል። ከመካከላቸው 76 ፓርቲዎች ሰነዶቹን ያቀረቡ መሆኑንና ተሟልቶ መቅረቡ እየተመረመረ እንደሆነ አውስቷል። ሰነዶቻቸውን ማቅረብ ያልቻሉና ጊዜ እንዲራዘምላቸው ከጠየቁ 15 የፖለቲካ ፓርቲዎች ውስጥ 13ቱ አጥጋቢ ምክንያት ባለማቅረባቸው እንዲሰረዙ ተወስኗል ሲል የብሔራዊ ምርጫ ቦርድ መግለጫ አስታውቋል። ሌሎች 14 ፓርቲዎች ከናካቴው ሰነዶቻቸውን ያላቀረቡ፣ አንዳንዶች ከሌላ ፓርቲ ጋር የተዋሃዱ በመሆኑ ተሰርዘዋል ብሏል። ሁለት ፓርቲዎች ደግሞ ሰነድ ማቅረብ ያልቻሉት በፓርቲው የውስጥ ችግር የተነሳ መሆኑ ታምኖበት የኮቪድ-19 ወረርሽኝ ሲያበቃ ጠቅላላ ጉባኤያቸውን እንዲያካሂዱ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ጨምሮ አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኢትዮጵያ 15 ተጨማሪ ሰዎች በኮሮና ቫይረስ መያዛቸው በዛሬ የላቦራቶሪ ምርመራ መታወቁን የጤና ሚኒስቴር ዕለታዊ የስርጭቱ ይዞታ መረጃ አመልክቷል። ዛሬ 3707 ሰዎች ተመርምረው የተገኙት 15ቱ ከ17 እስከ 38 ዓመት ዕድሜ ክልል ውስጥ ያሉ ወንዶች እንደሆኑ ነው የተመለከተው። 8 በአዲስ አበባ፣ 2 በቤንሻንጉል ለይቶ ማቆያ፣ 1 ሰው አማራ ክልል መተማ ለይቶ ማቆያ፣ የተቀሩት 3ቱ ደግሞ ሶማሌ ክልል ጅግጅጋ ለይቶ ማቆያ እንደሆኑ መረጃው ጨምሮ አውስቷል። 7ቱ የጉዞ ታሪክ ያላቸው፣ 7ቱ ደግሞ በበሽታው ከተያዘ ሰው ጋር ንክኪ ያላቸው ሲሆኑ አንደኛው ግን የጉዞም ታሪክ ሆነ ንክኪ የሌለው ሆኖ እንደተገኘ ነው መግለጫው የገለጸው። በአጠቃላይ በኢትዮጵያ በመርመራ የተረጋገጡ ተጠቂዎች ቁጥር 287 መድረሱ ነው። ታንዛኒያ ውስጥ የኮቪድ-19 ህመምተኞች ብዛት ከ500 አልፏል። የሀገሪቱ መንግስት የወረርሽኝ አያያዝና ግልጽነት መጓደል እየተጠቀሰ ውግዘት እየቀረበበት ነው። ቻርልስ ኮምቤ ከዳሬ ሰላም በላከው ዘገባ ዝርዝሩን ይዟል። አዳነች ፍስሐዬ ታቀርበዋለች።
የታንዛኒያ ኢኮኖሚ መዲና ዳሬ ሰላም ከሌሎች አፍሪካ ሀገሮች በተለየ ለስራ ክፍት ሆና ቀጥላለች። ትምህርት ቤቶች ግን ተዘግተዋል፣ የሰዎች መሰባሰብም ታግዷል። ይህ ሁኔታ ታዲያ በባለስልጣኖች ላይ ነቀፌታ አሳድሯል። በኮሮና ቫይረስ ላይ አንጻራዊ በሆነ ስለ ቫይረሱም በየጊዜው መግለጫ አይሰጡም በሚል ባለስልጣኖች ይነቀፋሉ። በአሳ ንግድ ስራ የተሰማሩት ሳጂዳ መሐመድ መንግስት ብዙም ያሳሰበው አይመስልም በማለት የራሳቸውን ጥንቃቄ እያደረጉ መሆናቸውን ገልጸዋል። ብዙ ዜጎች ስለ ኮሮና ቫይረስ ተገቢ መረጃ እያገኙ አይደለም ይላሉ ሳጂዳ መሐመድ። የኮሮና ቫይረስ የለም ሲባል እንሰማለን፣ ነገር ግን በዚያ በኩል 2 ሰዎች መሞታቸውን እናውቃለን፣ በሌላ በኩል ደግሞ 1 ሰው ሞቷል ብለዋል። ነጋዴዋ የአፍና የአፍንጫ መሸፈኛ ጭንብል ቢኖራቸውም ተገቢ መረጃ ባለማግኘታቸው ጆሮአቸው ላይ ጣል እንዳደረጉት ዘጋቢያችን ገልጿል። የለውጥና የግልጽነት ጥምረት የተባለው ተቃዋሚ ፓርቲ መንግስት በዓለም አቀፉ ወረርሽኝ ላይ ያለው አያያዝ ለህዝቡ የጤንነት ሁኔታ ትኩረት ባልሰጠ መልኩ ምስጢራዊ ነው በማለት አጥብቆ ነቅፏል። ስለ ቫይረሱ ለህዝቡ በየጊዜው መረጃ የማይሰጥ ከሆነ የህዝቡ አረዳድ ችግሩ የለም ማለት ነው የሚል ይሆናል ይላሉ ካቦይ። ስለሆነም ሰዎች ጥንቃቄ እያደረጉ አይደለም። ቀብሮች ላይ ከፍተኛ ብዛት ያላቸው ሰዎች ሲገኙ አይቻለሁ፣ ይህም እጅግ አደገኛ ነው ብለዋል የተቃዋሚው ጥምረት መሪ። የታንዛኒያ መንግስት በበኩሉ ስለ ኮሮና ቫይረስ ብዙም መረጃ አይሰጥም የሚለውን ነቀፌታ አይቀበልም። አንዳንድ ሰዎች የሚነዙት የተሳሳተ አሃዝ ህብረተሰቡን አስፈላጊ ወዳልሆነ መነሳሳት የሚያመራ ነው በማለት የሀገሪቱ ጠቅላይ ሚኒስትር ካሲም ማጃሊዋ አስጠንቅቀዋል። የደም ግፊትን፣ ወባንና ስኳር በሽታን የመሳሰሉትና ሌሎችን በሽታዎች ሰዎችን እንደሚገድሉ እናውቃለን ብለዋል ጠቅላይ ሚኒስትሩ። ስለሆነም የሚሞቱት ሰዎች ብዛትን በሚመለከት ለባለሙያዎቹ ብንተው የተሻለ ነው ይላሉ። ለዱ ሳምሶንን የመሳሰሉት ሰዎች መረጃን በየጊዜው ባለመስጠት ተግባር ይስማማሉ። የኮሮና ቫይረስ በሽታ በህዝቡ ላይ ፍርሃት እንዳያሳድር ይረዳል የሚል እምነት አላቸው።
በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ቁጥር ዛሬ ወደ 4.5 ሚሊዮን ተቃርቧል። የሞቱት ሰዎች ቁጥር ደግሞ ከ300 ሺህ አልፏል። ኮሮና ቫይረስ ባለፈው የአውሮፓውያን 2019 መጀመሪያ ላይ በተቀሰቀሰባት በቻይናዋ ውሃን ከተማ በተወሰኑ ቦታዎች አዲስ ስርጭት መስተዋሉን ተከትሎ የጤና ሰራተኞች ነዋሪዎቹን በሙሉ መመርመር ጀምረዋል። በሚሊዮኖች የሚቆጠረውን ነዋሪ ሁሉንም ሰው መርምሮ ለማጠናቀቅ 10 ቀን እንደሚወስድ ነው የተገለጸው። በዩናይትድ ስቴትስ ደግሞ ዩኤስ USNS Mercy የተባለው የባህር ኃይል መርከብ ላይ ሆስፒታል ዛሬ ከሎስ አንጀለስ እየለቀቀ ነው። ወደዚያ ወደብ ሄዶ የቆመው የካሊፎርኒያ ሆስፒታሎች በወረሽኙ ስርጭት በተጨናነቁበት በመጋቢት ወር መጨረሻ ላይ ነበር። 60ው የሆስፒታል መርከቡ የጤና ባለሙያዎች ግን በህሙማን እንክብካቤ ማዕከሎች እርዳታ ለመስጠት እዚያው እንደሚቆዩ ተገልጿል። በኒውዮርክ ደግሞ ዛሬ 5 የክፍለ ግዛቷ አውራጃዎች ወይም ካውንቲዎች መደበኛ የእንቅስቃሴ ገደቦች እንደሚነሱ ተጠቁመዋል። ኒውዮርክ ከተማን ግን አይጨምርም። እንቅስቃሴዎች በሚከፈቱባቸው ስፍራዎች ነዋሪዎች ጥንቃቄ እንዳይለያቸው አግረገዢው አንድሩ ኮሞ ተማጽኖ አቅርበዋል። በቫይረሱ ተያዦች ብዛት ከዓለም ሁለተኛዋ የሆነችው ሩሲያ ደግሞ ዛሬ በተለያዩ አካባቢዎች ምርመራዎች ማካሄድ ትጀምራለች ተብሏል። በተጠቂዎች ብዛት ግንባር ቀደሟ ዩናይትድ ስቴትስ ስትሆን የቫይረሱ ተጠቂ ቁጥር ከ1.4 ሚሊዮን አልፏል። የሩሲያ ደግሞ ከ250,000 በላይ እንደሆነ ነው የተጠቆመው። ይህ በዚህ እንዳለ ባንግላዴሽ በሚገኘው ግዙፉ የሮሂንጋ ስደተኞች መጠለያ ካምፕ አንድ ስደተኛና አንድ የአካባቢው ነዋሪ ላይ ቫይረሱ እንደተገኘ ተዘግቧል። የዓለም የጤና ድርጅት በፍጥነት ክትትል የሚያደርግ ቡድን እንደተሰማራ አስታውቋል። ከሁለቱ ሰዎች ጋር ንክኪ ያላቸው ሌሎች ሰዎችን መከታተል ተጀምሯል ብሏል። ሁለቱም ለይቶ ማቆያ እንደገቡም ተጠቁሟል። በባንግላዴሽ የህፃናት አድን ግብረሰናይ ድርጅት ተጠሪ እንደተናገሩት ቫይረሱ ግዙፉ የስደተኛ ካምፕ መግባቱ ብዙ ሺህ ሰው እንደሚሞት በእርግጠኝነት መናገር ይቻላል ብለዋል። ሀገሪቱንም በአስርታት ወደ ኋላ ሊመልሳት ይችላል ሲሉ ስጋታቸውን ገልጸዋል። ወረሽኙ ግዙፉ የስደተኛ ካምፕ ከገባ ካምፑ ንጽህና የጎደለው በመሆኑ በፍጥነት ሊዛመት እንደሚችል የእርዳታ ድርጅቶች ቀደም ብለው ሲያስጠነቅቁ ቆይተዋል። ሱዳን ደቡብ ኮርዶፋን ክፍለ ግዛት ካዱግሊ ከተማ በሚገኘው የደቡብ ሱዳን ፈጥኖ ደራሽ ድጋፍ ኃይሎች ካምፕ ላይ ማንነታቸው ያልታወቀ ታጣቂዎች ተኩስ ከፍተው 26 ሰዎችን መግደላቸው ተገለጸ። ከተገደሉት መካከል ሲቪሎችም አሉበት ተብሏል። የአርኤስኤፍ አዛዥ ጀነራል ሐምዳን ዳጋሎ ሰኞለት የተፈጸመውን ይህን ጥቃት አውግዘዋል። የከተማዋ ባለስልጣናት እንዳሉት የወታደር መለዮ ልብስ የለበሱ ታጣቂዎች ናቸው ድርጊቱን የፈጸሙት። የደቡብ ኮርዶፋን ተጠባባቂ ወታደራዊ አገረገዢው ሜጀር ጀነራል ራሺድ ኢስማኤል 19 ሰዎች በጥቃቱ መቁሰላቸውንና ለህክምና በአውሮፕላን ወደ ካርቱም መወሰዳቸውን ተናግረዋል። ከጥቃቱ በተያያዘ እስካሁን የታሰረ ሰው የለም። የሱዳን ሉዓላዊ ምክር ቤት አባል የሆኑት ጀነራል ዳጋሎ ጥቃቱን በፖለቲካ የተነሳሳ ነው ሲሉ አውግዘዋል። የዓለም የንግድ ድርጅት WTO ዋና ዲሬክተር ሮቤርቶ አዘቬድ በአውሮፓውያን አቆጣጠር ከነሐሴ 31 ቀን ጀምረው ስራቸውን እንደሚለቁ ይፋ አድርገዋል። የሚሰናበቱት የስራ ዘመናቸው ከማብቃቱ ከአንድ አመት አስቀድመው መሆኑ ነው። እዚህ ውሳኔ ላይ በቀላሉ አልደረስኩም፣ የግል ውሳኔ ነው ሲሉ ለድርጅቱ አምባሳደሮች ተናግረዋል። የቀድሞ የብራዚል ዲፕሎማት በቅርብ አመታት ድርጅቱ ጸረ ዩናይትድ ስቴትስ አድላዊነት አለው፣ ለቻይና ፍትሃዊ ያልሆነ የንግድ አሰራር ፈቅዷል ብሎ ከሚወነጅለው ከዩናይትድ ስቴትስ አስተዳደር በኩል ብርቱ ግፊት ሲደረግባቸው ቆይቷል። በመጨረሻም አፍጋኒስታን ውስጥ በዚህ ሳምንት በአንድ የእናቶች ክሊኒክና በአንድ የቀብር ስነ ስርዓት ላይ ለተፈጸሙት ሰዎች የተገደሉባቸው ጥቃቶች ኃላፊው እንደኛ ግምጋሜ የእስላማዊ መንግስት ነው ስትል ዩናይትድ ስቴትስ ተናገረች። በአፍጋኒስታን የዩናይትድ ስቴትስ የሰላም ልዑክ ዛልማይ ሐሊልዛድ በሲቪሎች ላይ እንዲህ ያለውን የጭካኔ ጥቃት ማካሄድ የሚወድ ታሪክ ያለው አይሲስ ነው፣ አይሲስ ለአፍጋኒስታንና ለዓለም ህዝብ ጠንቅ ነው ሲሉ መናገራቸው ተሰምቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ቨርጂኒያ ከሚገኘው ቤቷ ነው የዕለቱን አበይት የዓለም ዜናዎች አሰማችን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ግንቦት 7/2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ምርጫ እንዲራዘም የተደረሰውን ስምምነትና የተጠየቀውን የሕገ መንግሥት ትርጉም እንደሚደግፉ በሲዳማ ስም የተደራጁ የፖለቲካ ፓርቲዎች አስታውቀዋል። ፓርቲዎቹ ፖለቲከኞችና የፖለቲካ ፓርቲዎች የያዙትን አላስፈላጊ ንትርክ ትተው የሕዝብን ደህንነትና የሀገር ጥቅምን እንዲያስቀድሙ ጥሪ አቅርበዋል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
ድጋፋቸውን ገልጠው መግለጫ ያወጡት የሲዳማ አርነት ንቅናቄ ሲያን፣ የሲዳማ አንድነት ፓርቲ ሲአፓ፣ የሲዳማ ህዝብ ብሔራዊ ዴሞክራሲያዊ ፓርቲ ሲበዴፓ፣ የሲዳማ ህዝብ አንድነትና ዴሞክራሲያዊ ፓርቲ ሲአዴፓና የሲዳማ ዞን ብልጽግና ፓርቲዎች ናቸው። የሲዳማ አንድነት ፓርቲ ሲአፓ ለቪኦኤ በላከው 3 ገጽ የጽሑፍ መግለጫ የመንግስትና የህዝብ አስፈላጊነቱ አገርና የሚያስተዳድረው ህዝብ ሲኖር ነው ምርጫው እንዲራዘም በምርጫ ቦርድ የተወሰደው እርምጃ ሲአፓ የሚደግፈው ነው ብሏል። የኮሮና ቫይረስ ወረርሽኙን ለመከላከል ተደረገ እና የዲፍን ኢትዮጵያን ህዝብ ጤንነትና ሰላም ለማረጋጋት የተወሰደ ኃላፊነት የተሞላበት እርምጃ ነው ብሎም እንደሚያምን ገልጿል። ይልቁንስ የፖለቲካ ፓርቲዎችና ፖለቲከኞች አገሪቱን ለታሪካዊ ጥላቶቻችን ወረራ በሚያጋልጥ ሁኔታ ታሪካዊ ስህተት ለመፈጸም የተንደረደሩ ካሉበት እንዲመለሱ የሚመክረው የሲአፓ መግለጫ በአንዳንድ የፖለቲካ ፓርቲዎች መካከል እየከረረ መጥቷል ያለውንም ውዝግብ አውግዟል። በሕገ መንግስቱ አንቀጽ 53 ንዑስ አንቀጽ 3 እና በአንቀጽ 72 ንዑስ አንቀጽ 3 የህዝብ ተወካዮች ምክር ቤትና የጠቅላይ ሚኒስትሩ የሥራ ዘመን 5 ዓመታት ብቻ መሆኑን በማሻማ ሁኔታ በደነገግም ምርጫ ማካሄድ በማይቻልበትና አሁን የተፈጠረው አይነት አስገዳጅ ሁኔታ ሲያጋጥም የመንግስት የሥራ ዘመን እንዴት እንደምራዘም ሕገ መንግስቱ ባለመደንገጉ ካለው ተጨባጭ ሁኔታ የተጠየቀውን የሕገ መንግስት ትርጉም አማራጭ ሲአፓ ተገቢ ነው ብሎ እንደሚወስድ ገልጧል መግለጫው። የሲዳማ አርነት ንቅናቄ ሲያን ሊቀመንበር አቶ ዱካሌ ላምሶ በበኩላቸው ስድስተኛው ብሔራዊ ምርጫ መራዘምን ፓርቲያቸው እንደሚደግፍ ገልጧል።
ምርጫው በተወሰነ ጊዜ መሄድ አለበት የሚል አቋም ያዘዋሉ። ምርጫው በተወሰነ ጊዜ ማካሄድ አይቻልም ብለን እናምናለን እንደ ሲያን። ሁለተኛው አማራጭ አሁን እየቀረበ ያለው ለክ መስከረም 30 ይሄ መንግስት በአዲስ በምርጫ ካልተተካ በስተቀር ይጋቢ አይሆንም፣ ስለዚህ ጫውታ ፈርሷል የሚል አቋም የሚያራምዱ አሉ። ይሄንም ትክክለኛ አቋም ነው ብለን አናምንም።
የሽግግር መንግስት ይቋቋም ጥያቄ ግዘው ያለፈበት መሆኑን የገለጠው የፓርቲዎቹ መግለጫ ይሄንን የሚያራምዱ አካላት ለህዝብ የሚጠቅም ሐሳብ እንዲይዙ ምክር ሐሳብ ለግሶ የትግራይ ክልል መንግስትና ፓርቲው ከሚያራምዱ አፈንጋጭና እልህ ከሚመስል ይሄ መንግስታው አካሄድ ወጥቶ በድርድርና በንግግር ለሚሰጥ ውሳኔ ተገዥ ሆኖ የአገሪቱና የህዝቡን ሰላም የሚያስቀጥል ተግባር ላይ እንዲሰማራ ጥሪ አቅርበዋል። የሲዳማ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ በቀለ ቱንስሳ ህዝቡን ለመጠበቅ የተወሰደ እርምጃ ነው ብሏል።
ምርጫ ቦርድም መሪው መንግስትም ድርጅቱም ህዝብ ተወካዮች ተቋማቶች እነኚህ አሁን ባለንበት ጊዜ ምርጫ ማካሄዱ ለህዝባችን አዋጣም የሚቀድመው ህዝብ ኖር ነው ብሎ የወሰዱት አቋም ትክክለኛና ተገቢ ወቅታዊ የህዝብ ተቋማት መሆናቸውን የሚያረጋግጥ ነው። እኛ እንደ ሲዳማ አስተዳደር ብልጽግና ፓርቲ ጽህፈት ቤት የምንደግፈው መሆኑን ለማንሳት ነው የሚፈልገው።
የሲዳማ ህዝብ ብሔራዊ ዴሞክራሲያዊ ፓርቲ ሲበዴፓ ምርጫ በመራዘሙ ተቃውሞ የለንም፣ ሁኔታውም የሚፈቅደው ይኸው ነው ሲሉ የፓርቲው ፕሬዝዳንት አቶ ተስፋ ማርያም ጉጆ ተናግሯል።
ሲበዴፓ በ2012 ሊደረግ የታቀደ ምርጫ መተላለፍ አስመልክቶ ምንም ተቃውሞ የለውም፣ ይደግፋል ምርጫ መራዘሙ። ሌላው ደግሞ መንግስት የህገ መንግስት ትርጉም መጠየቁ ስልጣኑን ሆነ ብሎ ለማራዘም ነው የሚል አቋም የለንም።
የሲዳማ ህዝብ አንድነትና ዴሞክራሲያዊ ፓርቲ ሲአዴፓ ተመሳሳይ አቋም መያዙን የፓርቲው ሊቀመንበር አቶ ሰለሞን ቦርዳ ገልጧል።
ብሔራዊ ምርጫ ቦርድ ምርጫውን አካሄዳለሁ ካለ በሽታው እንዲራባ እንዲባዛ ምክንያት ስለሚሆን ይህንን በማጠን ፓርላማውና መንግስትም አራት አማራጮችን አውጥቷል። እነዚህ አራት አማራጭ ዳዎች ላይ በመጨረሻው የህገ መንግስት ትርጉም መጠየቅ በሚለው ላይ የኔ ፓርቲ ያምናል።
የተለያዩ የፖለቲካ መልካከትና አቋም ያለን የፖለቲካ ፓርቲዎች በህዝባችን ደህንነትና በአገሪቱ ሉዓላዊነት ላይ ተደቀነው ስጋት በመገንዘብ ልዩነታችንን ለጊዜው አቆይተን የተከስተ ያለውን ፖለቲካዊ ማህበራዊና ኢኮኖሚያዊ ቀውስ ከመንግስት ጋር በመተባበር ማሳለፍ እንደሚገባ ማሳስበዋል። ፓርቲዎቹ አባሎቻቸው ደጋፊዎቻቸውና መላው ህዝብ የኮሮና ቫይረስን ለመከላከል የሚተላለፉ የጥንቃቄ መልእክቶችን ያለመዘንጋት እንዲተገብሩ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዮናታን ዘብዲዮስን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ስም ከጥቂት ቀናት በፊት ለጠቅላይ ሚኒስትሩ ጽህፈት ቤት ተላከ የተባለው ሰነድ የመድረኩ አባል የሆነውን የኢትዮጵያ ሶሻል ዲሞክራቲክ ፓርቲን እንደማይመለከተው የፓርቲው ሊቀመንበር ለቪኦኤ አስታውቀዋል። ከመድረክ አባል ድርጅቶች ሶስቱ ግን በሰነዱ ላይ ያላቸውን ስምምነት አረጋግጠዋል። ኢሶዴፓ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የራሱን መግለጫ አውጥቷል። መለስካቸው ማዝርዝሩን ይዟል።
ፕሮፌሰር በየነ እንዳሰዱት ፓርቲያቸው ውስጥ ቀደም ሲልም ሲነጋገሩበት የነበረው አሁን ተገባንበት ህገ መንግስታዊ ችግር መፍትሄ መፈለግ ያለበት ህገ መንግስታዊ በሆነ አግባብ ነው የሚል አቋም እንደነበረ ያስረዳሉ።
በዚህ መንፈስ የቀረቡትን አራቱንም አማራጮች ተንትነን አይተን ሶስት እንደማያዋጡ እንደማይበጁ ለተጨባጩ ኢትዮጵያ ወቅታዊ ችግር መፍትሄ ሰጪ አይሆንም በማለት አለፍናቸው። የህገ መንግስቱ ይሻሻል የምለውንም ጭምር እና በህገ መንግስቱ የፌዴሬሽን ምክር ቤት ህገ መንግስትን ይተረጉማል የሚል ድንጋጌ በአንቀጽ 62(1) እንዳለ እናውቀዋለን። እንግዲህ ህገ መንግስቱ የዚህ አይነት ችግር ሲገጥም እንግዲህ ሁሉም በአምስት ዓመት ያልቃል ስልጣንም ካለ ምርጫ አያዝም የሚሉ ሁሉ ድንጋጌዎች ስላሉ የዚህ አይነት ቀውስ ሲገጥም ህገ መንግስቱ ምንም መፍትሄ አይሰጥም፣ ዝም ነው ያለው። ስለዚህ ይሄ በሚሆንበት ጊዜ በዓለም አቀፍ ተመክሮም ህገ መንግስቱ ይተርጎም የሚለው ሀሳብ ማንሳት የተለመደ ነው የሚል አቋም ነበረንና ይህንኑ አራተኛውን አማራጭ እሺ ህገ መንግስቱ እንዲተረጎም ስልጣን የሰጠው ለፌዴሬሽን ምክር ቤት ነው እና ፌዴሬሽን ምክር ቤት በዚህ ስልጣኑ የሚሰጠውን ህገ መንግስታዊ ትርጓሜ ለዚህ አይነቱ ችግር ብናውቀው ይሻላል።
በአሁኑ ጊዜ ወደ ጠቅላይ ሚኒስትሩ ቢሮ ሄዷል የተባለው የመድረክ አቋም የአንድ ቡድን እንጂ ወይንም የአንድ ፓርቲ እንጂ የአራቱም አይደለም ነው የሚሉኝ። ስለዚህ ሶስታችሁ ተቃውሟቸዋል ማለት ነው? እንዴት ነበር?
ከኛ ጋር ያሉት ሁለቱ ድርጅቶች በዚህ ጉዳይ ላይ የወሰዱት አቋም አውቅ ይቸግረኛል። ምክንያቱም ምንም ኮሚኒኬ ካላደረጉኝም እኛ በኢሶዴፓ ስም ያለንን ኮንሰርን ነው በማስታወሻ ሊቀንላቸዋል ለሁሉም እንዲደርስ። እኔ በዚህ እንግዲህ በቅርብ ጊዜ የመድረክ አባል የሆነው የአፋር ህዝቦች ለፍትህና ለዲሞክራሲ የሚባል ፓርቲ አለ። እሱ ደውሎ አናግሮናል እና አዎ ኢሶዴፓ የወሰደው ነው ቃም ነው እኛ የምንደግፈው ይሄ ህገ መንግስታዊ ያልሆነ መፍትሄ ፍለጋ ጨርሶ ተገቢ አይደለም የሚል እንግዲህ ከዚህ ከአፋሩ ፓርቲ ነው የሰማሁት። የሌሎቹ የትኛውን አቋም እንደያዙ ወይም ደግፈው በአንድ ላይ የላኩትም ቢሆን ወይም አንዱ ማተም በእጄ ነው የሚል ፓርቲም ዝም ብሎ ማተም አድርጎበት ልኮም ይሁን ይህንን ለይቼ ማውቂያ መንገድ የለኝም። ምክንያቱም ኮሚኒኬት አላደረጉንም እኮ ይሻላል ነው በእኛ በመድረክ ስማይታ ያለውን ምክር መቀበላቸውንም ይሁን ያለመቀበላቸውን ለእኛ የነገሩን ነገር ስለሌለ ስለ ሌሎቹ ፓርቲዎች የት እንዳሉ ማወቅ ይቸግረኛል።
በአሁኑ ወቅት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባላትን ማለትም የሲዳማ አርነት ንቅናቄ ሲአን ምክትል ሊቀመንበር እንዲሁም የመድረኩ የህዝብ ግንኙነት ኃላፊ አቶ ደስታለኝ ዳርሳ መሆን የአረና ትግራይ ለዲሞክራሲና ለዋለነት ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይን ቪኦኤ አናግሯቸው ነበር። ሁለቱም የፓርቲ መሪዎች ቀደም ሲል በአማራጭነት ለጠቅላይ ሚኒስትር ጽፈት ቤት በተላከው የመድረክ ሰነድ ይዘት ሙሉ በሙሉ እንደሚስማሙ ተናግረዋል። በቅርብ ጊዜ መድረክን እንደተቀላቀለ የሚነገረው የአፋር ህዝብ ለፍትህና ለዲሞክራሲ ፓርቲ ሊቀመንበር አቶ መሐመድ ዳውድ መሐመድ ሐሳባቸውን ሳብራሩ ግንኙነቱ ተቋርጧል። በመጨረሻም ፕሮፌሰር በየነ ጴጥሮስ ዛሬ ይፋ የሚደረገውን የፓርቲያቸውን ወቅታዊ መግለጫ ይዘት አስተዋውሰዋል። በመግለጫው የህግር መንግስት ወይም የመሳሰሉት አማራጮች አሁን ላለው አይነት የሀገሪቱ ሁኔታና መንግስት አይመጥንም ይላል።
በሰደጣ እምነት ያለው ጠንካራ መንግስት ነው። ኮሮናን ሲኒየር ምዝጉን አሰባብሮ ሪሶርስ አሰባብሮ ምላሽ ሊሰጥ የሚችል እንደዚሁም ከውጭም የሚቃጡ አደጋዎችም ድፍረቶችም ቢኖሩ ይህንንም ጠንካራ መልስ በመስጠት ሊቋቋም የሚችልና ሀገሪቷንና ህዝቦቿን ሊታደግ የሚችል ጠንካራ መንግስት ባለበት ጊዜ የሽግግር መንግስት፣ ብሔራዊ አንድነት መንግስት የሚባሉትን መጥራቱ ሀገራዊም ህዝባዊም ፋይዳ የሌለው የፖለቲካ ጨዋታውን መፍትሄ ሆኖ ስለምናገኘው ሰከን ብለን መፍትሄ ፍለጋው ላይ ብናተኩር ይሻላል የምን ምክራችንን ያው በመግለጫችን አሁን በምናወጣው መግለጫ ላይ ያስቀመጥነው ስለሆነ ይሄ ሁሉ ግባት ሊሆን ይችላል የምል እምነት አለኝ።
የአሜሪካ ድምፅ ሬዲዮ የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክን የወቅቱን ሊቀመንበርና ለጠቅላይ ሚኒስትር ጽህፈት ቤት ተልኳል የተባለውን አማራጭ መፍትሄ ሀሳብ ሰነድ መሰረት በማድረግ ዘገባ ማቅረቡ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንሸጋገር። ኢትዮጵያ ላጋጠማት ችግር መፍትሄው ህገ መንግስታዊ እንጂ ፖለቲካዊ አማራጭ አይደለም ብሏል ገዢው ብልጽግና ፓርቲ። የመፍትሄ ሐሳብ አለኝ የሚል ካለ ከህገ መንግስታዊ ድንበር ሳይወጣ አማራጩን ማቅረብ ይችላል ብለዋል የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ ከቪኦኤ ጋር ቃለ ምልልስ ያደርጉ። በሚቀርቡ አማራጮች ላይ ከማንም ጋር ለመወያየት ፓርቲያቸው ዝግጁ መሆኑን ያሳወቁት አቶ አወሉ በውይይትና በድርድር ስም ጫና ለመፍጠር ማሰብ ተቀባይነት የለውም፣ ከህገ መንግስታዊ አማራጮች ውጪ ሌላ መንገድ በመጠቀም ስልጣን በአቋራጭ ለመያዝ የሚያስብ ካለ ግን መንግስት ህገ መንግስቱን ለመጠበቅ ሲል ህጋዊ እርምጃ ይወስዳል ብለዋል። አቶ አወሉን ያነጋገረው ሙክታር ጀማል ዝርዝሩን ይዟል።
አቶ አወሉ አብዲ የብልጽግና ፓርቲ ቃል አቀባይ ይህን ቃለ መጠይቅ ለማድረግ ፍቃደኛ ስለሆኑ በአሜሪካን ድምጽ አድማጮች ስም እናመሰግናለን።
እኔም በጣም አመሰግናችኋለሁ።
አቶ አወሉ በኮሮና ቫይረስ ኮቪድ-19 ምክንያት በኢትዮጵያ ምርጫ መካሄድ አለመቻሉን ተከትሎ የተለያዩ አማራጮች እየቀረቡ ነበር። ከዚህ ቀደም መንግስት ያቀረበውን አማራጭ ተከትሎ የህገ መንግስት ትርጉምን እየሰራበት ይገኛል መንግስት። በአጠቃላይ እስቲ ይህ ሂደት ምን ላይ ደርሷል?
ይሄ አሁን ለህዝብ ተወካዮች ህግ ጉዳይ ቋሚ ኮሚቴም ቀርቦ ደርሶ ከሙላ ጉደል የትርጉም የሚያስፈልጉ አንቀጾችም ተለይተው ተርጓሚ ኮሚሽን ኢንስ ኮንስቲቱሽናል ኢንኳሪ ቀርቦ ቀጥሎ ደግሞ ለፌዴሬሽን ምክር ቤት ይቀርባል ተብሎ ይታሰባል።
በተለይ አሁን እየተነሳ ያለው የህግ ትርጉም የሚለው የሚተረጎመው ህግ አንድ የሐሳብ ዓለም መግባባት ወይም መጣረስ ሲኖር ወይ የሐሳብ ግልጽነት ሲጎለው ነው። ነገር ግን የአንድ መንግስት ጊዜ የአምስት አመት ገደብ ነው ብሎ በግልጽ አስቀምጧል። ይህ ወዴት ይተረጎማል የሚሉና በጉዳዩ ላይ ያልተግባቡበት አካላቶች እያሉ ይህንን መንገድ እንደ ብቸኛ አማራጭ ይዞ መቀጠል ምን ያህል መፍትሄ ነው ብሎ ያስባል ድርጅቶ?
እኛ ሌሎች አካላት ስላመኑ ወይ ስላላመኑ አይደለም፣ በዋናነት ይህ ሐሳብ ተሻለ ሐሳብ እንዲቀርብ። ምክንያቱም ይሄ ሀገር ጠንካራ ሀገር ጠንካራ መንግስት ያስፈልጋታል። ሁለተኛ ደግሞ ኮቪድ መከላከል በራሱ ሌላ ጠንካራ መንግስት ያስፈልጋል። ከዚህ የተነሳ የመንግስታዊ ክፍተቱ ወደ ህገ መንግስታዊ መፍትሄ ያስፈልጋል የሚል የብዙሀኑ ሀሳብ እና እንትን ነው።
ሌላ አምስተኛ ሀሳብ ሊባል የሚችል የተለያዩ የፖለቲካ ድርጅቶች እያቀረቡ ይገኛሉ። ለምሳሌ ትብብር ለዲሞክራሲና ህብረ ብሔራዊ ፌዴራላዊ የሚባል ተቋምና እንደዚያውም መድረክ በቅርብ አማራጮቻቸውን ካሳወቁ ድርጅቶች ውስጥ ናቸው። ትብብር ያነሳው ለአንድ አመት ሊቆይ የሚችል ከባለሙያዎች ወይንም ደግሞ ቴክኖክራቶች የተዋቀረ መንግስት አስተዳደር እንዲቋቋምና ይህም በካውንስል ክትትል እንዲደረግ የሚል አማራጭ ቀርቧል። ሌላኛው ደግሞ ከመድረክ አኳያ በአጠቃላይ ይህ ችግር ሊፈታ የሚችለው በህገ መንግስታዊ ወይ በህግ መፍትሄ ብቻ ሳይሆን ፖለቲካዊ መፍትሄም ያስፈልጋል። ለዚህ ሲባልም የጋራ የሆነ ተቋም በአስቸኳይ ሊቋቋም ይገባል የሚሉ ሁለት ሐሳቦችን እናያለን። እነዚህን ሐሳቦች ብልጽግና እንዴት ያያዋል? እንዴት ይቀበለዋል?
ወይስ የኛ ሲጠቃለል ለተፈጠረው ህገ መንግስታዊ ክፍተት ህገ መንግስታዊ መፍትሄ ብቻ ነው የሚለቋማለን? ይህን ሁሉ ቁጭ አርጌ ህገ መንግስቱን ቁጭ አርጌ በራሱም ትልቅ ችግርና ጥያቄ ያለበት ህገ መንግስት ያውም በግድ በጋራ የሚያሳስረንን ህገ መንግስት ቁጭ አርጌ ወደ ሌላ ገባለሁ ካልክ ሌላ ትርምስ ነው እንደ ሀገር የምትፈጥረው። ስለዚህ ያ እንዳይፈጠር በእኛ በኩል አምስተኛ አማራጭ የተባለው ህገ መንግስት ማዕቀፍ ውስጥ ሆነው የሚደረጉ ነገሮች ካሉ ፓርቲያችን አሁንም በሩ ክፍት ነው ለመነጋገር፣ ለመወያየት በራችን ክፍት መሆኑን በዚህ አጋጣሚ ማንሳት እንፈልጋለን። ፖለቲካዊ መፍትሄ ብሎ ያነሱት ለመድረኮችም በአሁኑ ሰዓት ባለንበት ምዕራፍ አንጻር ፖለቲካ ህጉ ህገ መንግስቱ እያለ መፍትሄው እያለ ወደ ፖለቲካ የሚያስኬደን ምንም ምክንያት የለቱ የእኛ ግልጽ አቋም ነው። ህገ መንግስቱን መፍትሄውን ብቻ ስራ ላይ አውለን ያሸነፈው አካል ስልጣን ይረከባል። እየተጠየቀ ያለው እነሱ ተጨማሪ የመንግስት የስልጣን ዘመን ሳይሆን በቡቡ ኮሮና ምክንያት የባከለውን ጊዜ ለማካፋት ለምርጫ ለመካሄድ ብቻ ነው። ስለዚህ ይሄ ነው በእኛ በኩል ያለው።
ምናልባት አሁን መሰል አለመግባባቶችና ጭቅጭቆች እያሉ የሚጸድቀው የህግ ትርጓሜ ስራ ላይ አዋዋል ላይ በኋላ ችግር አይፈጥርም ወይ? ሌላኛው ደግሞ ገዢው ፓርቲና መንግስት ለውይይት ዝግጁ አይደለም በሮቹን ዝግ ነው የሚያደርገው የሚል ስሞታ በተደጋጋሚ ይቀርባል። ለዚህ እንደ ምሳሌ የሚነሳው ከዚህ ቀደም ምርጫ ቦርድ ጉዳዩን እንደ ሰሚ ብቻ ነገረን ለውይይት መልሰን እንገናኛለን ብለን ስንጠብቅ ውሳኔውን በሚዲያ ሰማን። ከዛ ደግሞ የአማራጮቹን በተመለከተ ጠቅላይ ሚኒስትሩ ምንም አጀንዳ ሳይነገረን ተጠራን። በውይይቱ ላይ ሰማን ሌሎች አማራጮችን የምናቀርብበት ጊዜ ሳይሰጠን ቀጥታ ወደ ስራ ተገባ። ውይይት ሳይሆን እንደ ሰሚ ብቻ እንድንሰማ ነው የሚፈልገው ከመንግስት አንጻር የሚል ተቃውሞና ቅሬታ ይሰማል። ለዚህ ምን መፍትሄ ነው ልታስቀምጡ የምትችሉት?
የሚወሰነው ውሳኔ ህገ መንግስታዊ ውሳኔ እስከሆነ ጊዜ ድረስ የሚመለከተው ህጋዊ አካላት እስከወሰኑና ጸደቁ ጊዜ ድረስ ያንን ስራ ላይ መዋል የመንግስት ጉዳይ ይሆናል፣ የሁሉም ዜጋ ግዴታ ይሆናል። እርግጠኛ ነኝ ሁሉም አካላት ለዚህ መተባበር መቻል አለባቸው። ከዚህ አልፎ አፈርም በኋላ ቀውስ መሬት አውርዳለሁ እያለ የሚዝት ለዚች ሀገር ትርምስ፣ ቀውስ፣ መፈናቀል፣ ሞት የሚመኛል ካለ በራሱ ምኞት ሆኖ ይቀራል እንጂ በፍጹም አንድ ኢንች የተራምዶ ሌላ ችግር እዚህ ሀገር ላይ መፍጠር የሚችልበት ሁኔታ የለም ነው። ሁለተኛ በሩ ዝግ ነው፣ አልተዘጋም። አማራጮችን በእኛ በኩል አሰልተን እናቀርባለን። ለምሳሌ በቅርብ ጊዜ ወር እንኳን ሳይሞላ አስቸኳይ ጊዜ አዋጅ አጀንዳውን ላይ ቁጭ ብለን ተወያይተን ኢንዶርስ ነው የተደረገው። ሁሉም ፓርቲዎች ተስማምቶ ራሳቸውን ሀሳብ አቅርቦ ነው ሄዱ። ይህንን ቅሬ ተደርጎላቸዋል ከሁለት ቀን በፊት። ነገር ግን በሩ ዝግ ነው የሚለው ነገር ይሄ የውሸት ውንጀላ ነው። አሁንም አማራጭ ህገ መንግስታዊ የተቻሉ አማራጮች አሉ። በተለይ አሁን ሀገሪቷ ባለችበት ምዕራፍ ኮቪድ አንስቻለሁ፣ ወረርሽኙ ከመከላከል፣ ኢኮኖሚው ከመታደግ፣ የጂኦ ቀጠናዊ ሁኔታውን ታሳቢ ያደረገ ጠንካራ መንግስት ማስቀጠል የሚያስችሉ አማራጭ ህገ መንግስታዊ መፍትሄ ያለን ካሉ ይህ ቅረብ በሩ ክፍት ነው፣ መነጋገር ይቻላል።
ምናልባት የመጨረሻ ጥያቄ የማደርገው በአጠቃላይ ካለፉት ስርዓት ጀምሮ ኢትዮጵያ ውስጥ ያሉት ችግሮች የሚመነጩት ከህግ ችግር ሳይሆን የፖለቲካ ችግር ነው፣ በዚህ ምክንያት የፖለቲካ መፍትሄ ያስፈልገዋል የሚሉ አሉ። ብልጽግና ይህንን እንዴት ይመለከተዋል?
እስከ ለውጡ ጊዜ ድረስ ትክክል ነው 100% የተባለው ረፍተ ነገር ትክክል ነው። አሁን ግን እንደዛ አይደለም። አሸባሪ አክራሪ ተብሎ ተፈርጆ የተባረረ የተገደበ እንዳይገባ የተከለከለ የታሰረ በአመለካከቱ በፖለቲካ አቋሙ የታሰረ የተከለከለ ግለሰብ ወይ ፓርቲ የለም። ስለዚህ ሜዳው ነጻ ነው፣ ምህዳሩ ክፍት ነው፣ መነጋገር ይቻላል ነው። ስለዚህ መንቀሳቀስ ይቻላል። ፓርቲ የያዘውን አቋም ይዞ ለህዝብ አስተምሮ ከዛ በኋላ ወደ በምርጫ ወደ ስልጣን መምጣት ይችላል ነው። የታፈነ ድምፅ የለ፣ ማንም እንደፈለገ ሲሳደብ ይውላል። ጠቅላይ ሚኒስትሩ ይሰደባል፣ ፓርላማ ሲሰደብ ይውላል። ስለዚህ እስካሁን ተመዝግፊት ነበር ፖለቲካዊ ችግሩ። አሁን ግን ተፈቷል። አሁን ያለን አማራጭ ወደ ዲሞክራሲ የሚያደርገው ጉዞ አጠናክረን መቀጠል ነው እንጂ ገመንግስቱን ቁጭ አድርገ ይህ ገመንግስታዊ መፍትሄ አቅርቤ አረጋግቼ ይዤ እሄዳለሁ ባለው ነገር በራሱ ቀልድ ነው፣ ጨበት ነው፣ አይቻልም። በብልጽግና ፓርቲ በኩል ተቀባይነት የለውም የሚል ሀሳብ ነው እኛ ያለን።
አቶ አወሉ አብዲ የብልጽግና ፓርቲ ቃል አቀባይ፣ ይህም ከኛ ጋር ስለቆዩ እናመሰግኖታለን።
በጣም አመሰግናቸዋለሁ።
ከድርጅት አመራር እስከ ወረዳ አስተባባሪ ያሉ አንዳንድ አባሎቻችን የፍርድ ቤትን የዋስትና ፈቃድ ችላ በማለት ጭምር ታስረውብናል ሲሉ በኦሮሚያ ክልል የሚንቀሳቀሱ አንዳንድ የፖለቲካ ፓርቲዎች ስሞታ አቅርበዋል። የቤተሰብ አባላት እንደታሰሩባቸው የገለጹ አንዳንድ የክልሉ ነዋሪዎችም ተመሳሳይ ስሞታ አላቸው። ከፖሊስና ከጠቅላይ አቃቤ ሕግ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጦ ተጨማሪ አላት።
አቶ ደረጀ መርጋ የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር ናቸው። ላለፉት ጥቂት ዓመታት በፖለቲካ አመለካከታቸው በቅሊንጦ እስር ቤት ከአባታቸው ከአቶ መርጋ ደበሊ ጋር ታስረው ማሳለፋቸውን የጠቀሱት የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ የህዝብ ግንኙነት ኃላፊ አቶ አዲሱ ቡላላ አቶ ደረጀ የለውጥ መንግስት ባደረገው ምህረት ተፈተው ነበር ሲሉ ተናግሯል። አቶ ደረጀ ከእስር እንደተፈቱ በፓርቲ ውስጥ በነበራቸው ኃላፊነት ቀጥሎ እየሰሩ ይያሉ በመንግስት ጸጥታ ኃይል ተይዞ መታሰራቸውን ገልጿል።
አሁንም ሰሞኑን ሁለት ወር በፊት ታስሮ እዚህ አዲስ አበባ ፖሊስ ጣቢያ ይገኛል። አራት አምስት አካባቢ ፍርድ ቤት ተመላልሰዋል። ምንም የተገኘበት ምንም መረጃም ማስረጃም አልተገኘም። ዝም ብሎ ሲያመላልሱት ነበር። ፍርድ ቤቱ ትላንት በዋስ መብት እንዲለቀቅ የዋስ መብቱን አቅርቦለት ነበር። በዚሁ መሰረት 4000 የዋስ መብት እንዲከፈል ተጠይቀን ነበር። በዚሁ መሰረት ከፍለን ስንመጣ ወደ ሜክሲኮ ወዳለው ፌደራል ፖሊስ ሄዳችሁ ጠይቁ ተባል። እዛ ስንሄድ ደግሞ ይባኝ ስለተጠየቀበት አሁን ሳተችግም ልቀቅም አሉ። በዛ የሁኔታ ነው ትላንት ሳይፈታ ይቀራል።
አቶ አዲሱ አክለውም የድርጅታቸው አመራሮች በዞንና በወረዳ ደረጃም እየታሰሩ ነው ሲሉ ገልጿል።
ተለያየ ቦታ ዛኛ ባላችን ታስሯል፣ አመራሮቻችን ታስሯል። ለምሳሌ አሁን ለነቀምት የዞን ጽፈት ቤት አስተባባሪ ፍቃዱ አያና ታስሯል። ራኩጂ አደጉላ ወረዳ የወረዳው ጽፈት ቤት አስተባባሪ ግርማ ሚቀጡ ታስሯል። ግንቢ ላይ አብራም ይባል ታስሯል። እዚሁም ሰሜን ሸዋ አሰላ ዩማዳማ የተለያዩ አመራሮቻችን ማለትም በየወረዳዎች የዞኖች አመራሮቻችን ታስሯል፣ እስሩ ቀጥሯል። ከዛ ውጭ ደግሞ በተለይ አባሎቻችን እንዲሁም ደግሞ ፖለቲካ ውስጥ የሌሉ ንጹሃ ነው እስር ቤት እየማቀዙ ነው የሚገኙት። ከፍተኛ እስር ነው እየተካሄደ ያለው።
ወይዘሪት ፖንቱ ኢፍሬም የአቶ ኢፍሬም ገለታ ልጅ ናት። አባቷ አቶ ኢፍሬም ከስምንት ወር በፊት እንደታሰሩና በፍርድ ቤት የዋስትና መብት ተጠብቆላቸው በፌደራል ፖሊስ መከልከላቸውን ትናገራለች።
ኢፍሬም ገለታ በጭራሽ ቤቱ ኑሮ አያውቅም። በተለይ 2011ና 2012 መሀል ሶስተኛ ጊዜ ነው ሲታሰር። በትንሽ ወር ነው የሚራራቀው። ሶስተኛ ታስረው አራዳ ፍርድ ቤት ነው ጥር በአራት የዋስ መብታቸው 5000 ብር ክፈሉ ተብለን ዋስ መብታቸው ተጠበቀ ብለን 5000 ብር ከከፈልን በኋላ ስለ ዋስ መብቱ ስለ ብሩ የሚነግረንም ስለ ፍቺም ሆነ ምንም አይነት ፍንጭ ተከልክለናል።
አቶ ሚልኪያስ ቡልቻ ጠበቃና የህግ አማካሪ ናቸው። በክልልና በፌደራል ፍርድ ቤቶች ይሰራሉ። እርሳቸው እንደሚሉት ከሆነ 7 የሚሆኑ ደንበኞቻቸው በሽብር ተጠርጥረው ከታሰሩ በኋላ ፍርድ ቤት በቀጠሮ ሲመላለሱ እንደከረሙ ተናግረዋል።
ደንበኞች በሁለት መዝገብ አንዱ በአቶ ያዘው ከበበ መለውላው 6 ሰዎች፣ ሌላው መዝገብ አቶ ደሜ ባጫ በሚል መዝገብ ስም ነው። በአቶ ያዘው ከበባው ስር ያሉት አቶ ያዘው ከበባ፣ አቶ ፍራውል እንዳለማ፣ አቶ ገላና ወጋሪ፣ አቶ ፊት አጫላ፣ አቶ ኤፍሬም ገለታ፣ አቶ ወይዘሮ ታደሉ ዮናስ የሚባሉት ናቸው። የተከሰሱበት ወንጀል በተሻረው የጸረ ሽብር አዋጅ መሰረት በአዋጅ ቁጥር 652/2001 አንቀጽ 4 መሰረት ሽብር ወንጀልን ለመፈጸም ማዘጋጀት፣ ማሴር እየተዘጋጁ ነበር በሚል ነው ክሳቸው የቀረበው።
የህግ ጠበቃቸው እንደገለጹት በአሁኑ ወቅት ከሁለት ተጠርጣሪዎች ውጪ ሌሎች ታሳሪዎች ክስም አልተመሰረተባቸውም ወይም ፍርድ ቤት እየቀረቡም አይደለም። በዋስም እንዲለቀቁ ተወስኖ የዋስትና ገንዘብ የተከፈለ ቢሆንም ፖሊስ አልለቀቃቸውም ስሉ አብራርቷል። አቶ ሚልኪያዝ
ፍርድ ቤቱ በጣም ብዙ ቀጠሮ ወደ 9 ቀጠሮ ካመላለሳቸው በኋላ ኦልሞስት 4 ወር ካለቀ በኋላ ክስ ካላቸውም በዚህ ጊዜ ውስጥ አስር ቀን ውስጥ ክሳቸውን አዘጋጅቷቸው አቅርቡ። ከዛ ውጪ ተጨማሪ ጊዜ አይሰጣቸውም፣ ከዚህ በላይ የሚመረመር ነገር የላቸውም በማለት ትዕዛዝ ሰጥቶ ፌዴራል ፖሊስ በቂ ማረጃም አላቀረበም። በተሰጠው ጊዜ ውስጥም ክስ አጠናቅሮ ወደ አቃቢ ሕግ ማስተላለፍ ስላልተቻለ ዋስትና መብታቸውን በመጠበቅ በ5000 ብር ዋስትና ከእስር እንዲለቀቁ ትዕዛዝ ቢያስተላልፍም ፖሊስ እነኚህ ሰዎች ከብዙ ጊዜ ካቆየ በኋላ ሁለታቸው ላይ ብቻ በአቃቢ ሕግ በኩል ይግባኝ ተጠይቆበት 5 ቀን ተፈቅዶላቸው ነበረ። ሌሎች ላይ ግን ምንም ይግባኝ አልቀረበባቸውም። ፖሊስ በራሱ ስልጣን የፍርድ ቤትን ስልጣን ወደ ጎን በመተው አለቀቃቸውም፣ አቆያቸው ማለት ነው። ፖሊስ
ካለፈው 1 ዓመት ጀምሮ በኢትዮጵያ ውስጥ ተመዝግቦ እየተንቀሳቀሰ መሆኑን የሚገልጸው ሀገር በቀል ድርጅት የምስራቅ አፍሪካ ሰብአዊ መብት ሊግ በዚሁ ርዕሰ ጉዳይ ላይ መግለጫ አውጥቷል። በኦሮሚያ ክልል በተለያዩ ከተሞች፣ ዞኖች እና ወረዳዎች ከፖለቲካ ፓርቲ አመራር እስከ አባል እየታሰሩ መሆናቸው ባሰባሰብነው መረጃ ደርሰንበታል ሲሉ የኢትዮጵያ የምስራቅ አፍሪካ ሰብአዊ መብት ሊግ ተወካይ አቶ ጌቱ ሰቦቃ ለአሜሪካ ድምጽ ተናግሯል።
ቀለም ወለጋና ምስራቅ ወለጋ እንዲሁም 4 ወለጋ ዞኖች ላይ በተለይ ማለት ነው እና ደቡብ ኦሮሚያ አካባቢ ላይ አሁን ደግሞ ሰንትራል ኦሮሚያን ማጠቃሎ በገፍ ሰዎች በፖለቲካ አመለካከታቸው ምሳሌ በጅማ ላይ ሰማሁን እና ቃለን ቅርብ መምህር አብሮባቸው ጉዳይ ማለት ነው በስንት ተከፍቶ አንድ ሰው በ9 ወታደር ተከፎ ይናክል እንግልት ስፈጸምበት ማለት ነው። ይሄ ብቻ አይደለም፣ ይሄ እንግዲህ እንደ አጋጣሚ ፒክቸር ተወስዶ ነው እንጂ ስንትና ስንት
ከቤተሰብ ከህግ ጠበቆች ከፖለቲካ ፓርቲና ከሰብአዊ መብት ሊግ ለተነሳው ቅሬታ ከመንግስት አካል በተለይም ከፌደራል ጠቅላይ አቃቢ ህግና ከፌደራል ፖሊስ ኮሚሽን ወንጀል ምርመራ ዳይሬክቶሬት መልስ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። የድሬዳዋ አስተዳደር በከባድ ጭነት መኪኖችና ሌሎችም አሽከርካሪዎች አማካይነት ኮሮና ቫይረስ ከጎረቤት ሀገሮች ወደ ኢትዮጵያ እንዳይገባ ለመቆጣጠር እየሰራ መሆኑን አስታውቋል። መዳረሻቸውን ድሬዳዋ ያደረጉ የ150 ከባድ መኪኖች አሽከርካሪዎች በተለየ ማቆያ እንዲቆዩ እንደሚደረግ የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ለቪኦኤ ገልጸዋል። ድሬዳዋን አቋርጠው ወደ መሐል ሀገር የሚሄዱ ተሽከርካሪዎችም አስፈላጊው የጤና ምርመራና ትምህርት እንደሚሰጣቸው ተናግረዋል። አዲስ ቸኮል አነጋግሯቸዋል የጤና ቢሮ ኃላፊዋን።
ባለፉት 7 ቀናት በትግራይ ክልል ኮሮና ቫይረስ የተገኘባቸው 8ቱም ኢትዮጵያውያን የከባድ መኪና አሽከርካሪዎች ወይም ረዳቶቻቸው መሆናቸውን የክልሉ ጤና ቢሮ ያወጣው መረጃ ያመለክታል። አብዛኞቹ ከጅቡቲ የሚነሱና የፈሳሽና የደረቅ ጭነት አሽከርካሪዎች ደግሞ በድሬዳዋ በኩል ነው የሚያልፉት። በአማካይ 150 ከባድ ተሽከርካሪዎች በየቀኑ ድሬዳዋን አቋርጠው ወደ ተለያዩ ሀገሮች አካባቢዎች ያልፋሉ። እነኚህን ተሽከርካሪዎችና አሽከርካሪዎቻቸው ለኮሮና ቫይረስ መተላለፍ መንስኤ እንዳይሆኑ የድሬዳዋ አስተዳደር ባለፉት ወራት ሲሰራቸው የነበሩ ስራዎች እንደነበሩ የአስተዳደሩ ጤና ቢሮ ኃላፊ ወይዘሮ ለመለም በዛብህ ይናገራሉ።
እንግዲህ እነሱም ሹፌርና ረዳቶቻቸው ብቻ ናቸው እንዲመጡ የሚጠበቀው። ስለዚህ እሱን ማዕከል ያደረገ የእኛ የጤና ባለሙያዎች፣ በጎ ፈቃደኞች እና የጸጥታው ዘርፍ በጋራ ሆነው የገንዘብ ክፍያ ቦታው ላይ መኪኖችን በማስቆም አንደኛ መጀመሪያ ሹፌሩም ረዳቱም እጃቸውን እንዲታጠቡ፣ ሁለተኛ የሙቀት ልኬት ይደረግላቸዋል፣ ትምህርት ይሰጣቸዋል፣ ሙሉ መረጃቸው ይወሰዳል። ስማቸው፣ አድራሻቸው፣ የታርጋ ቁጥራቸው ሙሉ የሆነ መረጃ በጽሁፍ ይወሰዳል። ስልክ ቁጥራቸው ይወሰዳል፣ ለቀጣይ ክትትል ማለት ነው። መሰረታዊ የሆኑ መረጃዎች ይሰጧቸዋል። ራሳቸውንና ህብረተሰባቸውን እንዴት መጠበቅ እንዳለባቸው ይነገራቸውና በዛ መንገድ መኪናውን ደግሞ ሙሉን ከላይ ማለት ነው ጭነት አናስወርድም፣ ግን እንደዛው እንዳለ ሙሉን ዲስኢንፌክት ይደረጋል ማለት ነው። አዎ፣ ርጭት እሱ ይደረግና ይለቀቃሉ ማለት ነው። ይገባሉ። ግማሾቹ ኦልሞስት ብዙዎች ክሮስ አድርገን ነው የምንሄድ ይላሉ። ድሬዳዋ አይደለም ዲስቲኔሽናቸው። ድሬዳዋ ዲስቲኔሽናቸው የሆኑትንም ደግሞ አድቫይዝ አድርገን ምንሰራው።
በየመሀሉ አጠራጣሪ የሙቀት መጨመር የታየባቸውን አሽከርካሪዎች ሙቀት እንደሚለኩ የተናገሩት ወይዘሮ ለምለም፣ ሆኖም እስከዛሬ አንድም አሽከርካሪ የኮሮና ቫይረስ እንዳልተገኘበት ይናገራሉ። ይሁንና የሰውነት ሙቀትን በመለካት ብቻ የኮሮና ቫይረስ ያለባቸውን ለመለየት መሞከር በቂ እንዳልሆነ ወይዘሮ ለምለም ይስማማሉ። ቫይረሱ እስከ 14 ቀን ራሱ ሊደብቅ እንደሚችልና አንዳንዶችም ምልክት ላያሳዩ እንደሚችሉ ጥናቶች ያሳያሉ። እነሱን ከመቆጣጠር አንጻር ከፌዴራል የሚጠበቁ ውሳኔዎች እንዳሉ ይናገራሉ ወይዘሮ ለምለም።
መመርመር ይኖርብን አይኖርብን አቅጣጫ በጤና ጥበቃ የትራንስፖርት ሚኒስቴር የሚመለከታቸው አካላቶች እየተወያዩ ነው። ወጥ የሆነ አሰራር ለመዘርጋት ሂደት ላይ ናቸው። ኦልሬዲ ፋይናላይዝ እያደረጉ ነው። እሱ እንዳለቀ ያንን ተከትለን እኛም በውጣልን አጣጫ መስረት እንመረምራለን የሚያርፉበትን ቦታ መወሰን ካለብን እሱን እያየን የምንሄደው ነው የሚሆነው። እስካሁን ግን የማስተማሪው ስራ ነው የምንሰራው። ግን ሙቀት ልኬታቸው ከፍ ያሉትን ግን እኛ አስተምረን ለይተናቸው ናሙና ወስደን መመራው ቁጥራቸውን እናሳውቃቸዋለን። ትሬዷ ላይ በአማካይ 150 ሚሊዮን መኪና ያልፋል ይገባል። ከባድ መኪና ቃይ ጫነ ነዳጅ ጫነት ላይ የነገር ማለት ነው። እነሱ ሁሉ አሁን ሆቴል ማስመረጥ አለብን ወይ ምን ማድረግ አለብን የሚለው አቅጣጫ መውረድ አለበት። መጀመር ሁሉም ጋር ወጥ የሆነ አሰራር መዘርጋት አለበትና እኛ እስከዛው ምንድነው ያደረግነው እንዳል ትሬዷ ላይ ያሉ ሆቴሎች አልጋ ስንት እንዳላቸውና ሂሳቡ ስንት እንደሆነ ለይተናል። ከቱሪዝም ጋር ተጋግረን ሊስታቸውን ይዘናል። አሁን በቀጣይ እንግዲህ አቅጣጫው ሲወጣ መመሪያው ሲወጣ ምንድነው እናደርገው ይሄንን እያሳየን እዛ ቦታ ላይኛ የጤና ባለሙያና የጸጥታው ዘርፍም እንዲሁ ሰው አድሎኬት አድርገን ሰዎቹን በቀጣይ ፎሎ ማድረግ ነው።
ለጊዜው ግን የድሬዳዋ አስተዳደር ከአደጋ ስጋት ስራ አመራር ጋር በመተባበር ከጅቡቲ የልጭ ነው የሚያመጡ 150 ከባድ አሽከርካሪዎች በለይቶ ማቆያ እንዲቆዩ ይደረጋል ብለዋል።
እነሱ ደግሞ በራሳቸው መስሪያ ቤቱም ተዘጋጅቷል። ምንድነው የተዘጋጀው? አንደኛ ማረፊያ ቦታቸውን እዛው መኪናቸው ውስጥ እንዲያርፉ ማረፊያ ቦታቸውን ለይተውላቸዋል። ምግብ የሚመሉበትን ሻይ ቡና የሚጠጡበትን ለይተውላቸዋል። እንዲሁም ደግሞ ወደ ማረፊያ ቦታቸውና ወደ መመገቢያ ሲመጡ ሙቀት ልኬት እንደሚያደርጉላቸው የሙቀት መለኪያም ገዝተዋል። ሰውም መድበዋል። እኛም ደግሞ ይሄንን የሚከታተል አካል መድበናል። ስለዚህ ችን ቀጣይ 3 4 ቀን የሹፌሮች ቁጥራቸው ሊበዛ ይችላል። ሁለተኛ ድሬዳዋ ላይ የሚያራክፉ ናቸው። ድሬዳዋ ላይ 3 ቀን 4 ቀን ሊቆዩ ይችላሉ። ነገር ግን ከመስሪያ ቤቱ የደረሰ መረጃ አራክፎ ቶሎ ሊወጡ ይችላሉ የሚለው ግን ባሉበት ሰዓት ወደ ከተማው እንዳይወጡ እዛው ምግባቸውን ይበሉበት የሚያድሩበት ሻይ ቡናቸውን እዛው የሚሉበትን ሁኔታ መስሪያ ቤቱ ተዘጋጅቷል። የሚያስፈልገውን ነገር ለይተናል። እኛም በበጎ ፈቃደኞች ጋር በመተባበር ማድረግ ያለብንን ማገዝ ያለብንን በሰውም በይሄ ቴምፕሬቸር መለኪያውንም ቴርሞስካነሩ ማለት ነው እሱንም ተጨማሪ አድርገን እንዲሁም ደግሞ የማስተማሩን ስራ አፍና አፍንጫቸውን እንዲሸፍኑ ማስክ ዛጋ በብዛት እንዲቀርብ አቅጣጫ አስቀምጠናል። ይሄንንም እየተከታተልን በጋራ የምንሰራው ነው ሆኖ ማለት ነው።
በተመሳሳይ የፌደራል ትራንስፖርት ባለስልጣን በቃሊቲ ጉምሩክ ጣቢያ የኮሮና ቫይረስ ምርመራ መጀመሩን አስታውቋል። ባለስልጣኑ በተሽከርካሪዎች ላይ የጸረ ተዋሳይ ርጭት ከመጀመርና የግንዛቤ ማስጨበጫ ትምህርት ከመስጠት ባሻገር ከግንቦት 7 ጀምሮ በአሽከርካሪዎች ላይ የኮሮና ቫይረስ ምርመራ እንደጀመረ ተናግሯል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ክቡራትና ክቡራን አድማጮች ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ ማግኘት ትችላላችሁ። በፌስቡክ እና በትዊተር በኢንስታግራም በዩቲዩብ ተከተሉን። ቪኦኤ አምሃሪክ ብትሉ ታገኙናላችሁ። ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ፣ ተሳተፉ። ስርጭቶቻችንን ከኦዲዮ ናው በእጅ ስልካችሁም voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም ያስተናገርኳችሁ ያለሁት ሶሎሞን አባተ ከየቤቶቻችን እየሰራን እስከ ምሽቱ 4 ሰዓት ከእናንተ ጋር እንዘልቃለን። ክቡራትና ክቡራን አድማጮች በተመሳሳይ የአየር ሞገዶች በ19 እና በ25 ሜትር ባንድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡም እንጋብዛለን። አሁን ወደ ተከታዩ ዘገባ እናልፋለን። በደቡብ ክልል ደቡብ ኦሞ ዞን አሰነች ወረዳ በተከሰከሰ የኮሌራ ወረርሽኝ የታመሙ ሰዎች ቁጥር ከ930 በላይ መሆኑን የክልሉ የጤና ቢሮ አስታውቋል። በቀን ይታመም ከነበረው 75 ሰው ቁጥሩ ወደ 15 እና 10 መቀነሱን የቢሮ ኃላፊ አቶ አቅናው ካውዛ ለቪኦኤ ገልጸዋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው።
የክልሉ ጤና ቢሮ ኃላፊ አቶ አቅናው ካውዛ እንደተናገሩት በክልሉ የተለያዩ ዞኖች አሁንም የኮሌራ ወረርሽኝ ተሰራጨ ነው። ከገዲዮ ዞን በወረርሽኙ 4 ሰዎች ሞተዋል ተብሎ የቀረበው መረጃ ሐሰት መሆኑንም አረጋግጠናል ብለዋል።
አሁን ያለው አክቲቭ ኬዝ በተለይ ጎፋ ዞን ደቡብ ኦሞ አካባቢ አክቲቭ ነው። ሌሎቹ አለ ላይ የተወሰነ ሳምንታት ያው ኬዝ አክቲቭ ኬዝ የለም። የጌዲዮ ካልቸር ደጋግመን አሰርተን ካልቸሩ ኔጌቲቭ ውጤቱ ኔጌቲቭ ነው። ስለዚህ ማንኛውም ዲያሪያል በሽታ ሊኖር ይችላል። ፍጥነቱንም ካያችሁ በዛ ልክ አይደለም። ኦሮሚያ እና ደቡብ እዛ መለየት እንኳን አትችልም። እዛ ውስጥ ኮሌራ ፍጥነቱ በዚህ ሊገለጽ አይችልም። ስለዚህ ኮሌራ አለመሆኑ በላብራቶሪም ጭምር ስላረጋገጠን ያ ሪፖርት ያው ትክክል አይደለም ማለት ነው።
በሌላ በኩል በዳስነች ወረዳ በወረርሽኙ የታመሙ ሰዎች 931 መድረሳቸውን አቶ አቅናው ተናግረው የወረርሽኙ ስርጭት መቀነሱን ገልጧል።
ዳስነች አካባቢ አሁን ባለበት ትልቅ ቅንስ ሳይታየ ነው። በቀን ወደ 75 ድረስ ፒክ ሪፖርት ያደረግንበት አለ። መጀመሪያዎቹ አካባቢ ላይ ያው የሞትም በተለይ ፋሲሊቲ ላይ ኮንፈርምድ የሆነ ሞት አለ ብለን ባለፈው አይ ቲንክ መረጃ ተለዋውጠናል። ያ ሞትም ኦሬዲ የቆመበትና በጥሩ ሁኔታ እየሄደ ነው ያለው።
ይህ የተጠቀሰው ቁጥር በአንድ ወረዳ ብቻ የተያዙ ሰዎች ሲሆኑ በዞኑ በሰላማጎ፣ በበና ጸማይ፣ በማልና በሐመር ወረዳዎች በኮሌራ ወረርሽኝ የተያዙ ሰዎች ቁጥር ከ2200 ይልቃሉ። በደቡብ ኦሞ ዞን ዳስነች ወረዳ ከቀናት በፊት ከ40 በላይ ሰዎች ሞታቸውን የአካባቢ ነዋሪዎች ለቪኦኤ በስልክ መናገራቸውን መዘገባችን የሚታወስ ሲሆን የቢሮ ኃላፊ አቶ አቅናው ደግሞ ወደ ጤና ተቋም ለሕክምና መጥተው የሞቱ ሰዎች 11 ሲሆኑ በቤታቸው ነው የሞቱት ደግሞ 10 መሆናቸውን በአጠቃላይ በወረርሽኙ የሞቱ ሰዎች ከ21 እንደማይበልጥ ተናግሯል። ባለፈው አንድ ሳምንት ውስጥ በክልሉ በኮሌራ ምክንያት የሞተ ሰው አለመኖሩን ገልጠው አሁንም ግን ስርጭቱ በጎፋና በደቡብ ኦሞ ዞን መኖሩን ተናግሯል። ችግሩን ለመፍታት ሁለት መሰረታዊ የመከላከያ ስራዎች እየተሰሩ መሆናቸውን አቶ አቅናው ገልጧል።
አንዱ ውሃ አቅርቦት ላይ ነው መሰራት ያለበት። ንጹህ ውሃ ካልቀረበ ያበልጥ አፌክትድ የሚሆንበት ምክንያት በጣም ግልጽ ነው። አንዱ ደረቃማ አካባቢ ነው። ሁለተኛ ትላልቅ ወንዞች አሉ። ኦሞ ወንዝ አለ። ኦሞ ወንዝ የመበከል ሁኔታ ገጥሞታል። ሁለተኛ ወይጦ ወንዝ አለ። ወይጦ ወንዝም በዛ ልክ የተበከለበት ሁኔታ ነው ያለው። ስለዚህ አንዱ ውሃ ቅርቦታችን በተለይ ቢያንስ ራሱ ውሃው ሊሆን ይችላል። አንድ ውሃን ማዳረስ ባይቻልም ኬሚካል ማከም ይፈልጋል። እሱ አሁን በስፋት እየሄድንበት ነው ከውሃ ቢሮ ጋር በመሆን። ሁለተኛው መጸዳጃ ቤት ላይ የሚሰራው ስራ ነው። በአግባቡ ሽንት ቤት መጠቀም ነው። ይህም ከባህሉ ጋር ያለው የህዝቡ ግንዛቤም ጋር ቻሌንጅ እየሆነን ነው። ስለዚህ ሶስተኛው አማራጭ ያው ከዛ አልፎ ሲመጣ ማከም ነው ሊሆን የሚችለውና እነዚህ ስራዎች እየተሰሩ ነው። ግን ዋናው ሁለቱ ሶርሱ ላይ ካልሰራን ውሃው መበከሉ ጋር ውሃው የሚበከለው ሽንት ቤት ሳይኖር ሲቀር ነው ማለት ነው። ውጭ መጸዳዳ ሲኖር ውሃው ይበከላል። እነዚህ ነገሮች ናቸውና ቪሽስ ሰርክል ውስጥ የሚከተው። አሁን ባለበት ያው ጥሩ ውጤት አለ። በተለይ ትልቅ ርብርብ ነው ያካሄድ ነው።
ከወራት በፊት ከታህሳስ 10 2012 ዓ.ም ጀምሮ በጎፋ፣ በጋሞ፣ በደቡብ ኦሞና በኮንሶ ዞኖች እንዲሁም በአለልዩ ወረዳ ተከስቶ ከ1600 በላይ ዜጎችን ከአልጋ ያዋልና ለ20 ሰዎች መሞት መንስኤ ሆኖ የነበረው የኮሌራ ወረርሽኝ በወቅቱ ተደርጓል በተባለው መንግስታዊና መንግስታዊ ባልሆኑ ድርጅቶች ርብርብ መቆጣጠር መቻሉን ቢሮ አስታውቆ ነበር። ይሁን እንጂ ወረርሽኙ ከአንድ ወረዳ ወደ ሌላ ወረዳ እየተዛመተ ዛሬም ሰው ማስታመሙና መግደሉን አላቆመም። በወቅቱም ወረርሽኙን እንዳያገረሽና ባልተከሰተባቸው ሌሎች አካባቢዎች እንዳይከሰት መጸዳጃ ቤት በማስገንባትና ንጹህ የመጠጥ ውሃ በማቅረብ አስቀድሞ የመከላከል ስራ ይሰራል ቢባልም የውሃና የመጸዳጃ ቤት እጥረት አሁንም እንደ ምክንያት መቅረቡ አልቀረም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ኢትዮጵያ ውስጥ የሚገኙ ስደተኞችን ከኮቪድ-19 ለመከላከል ተገቢ ያላቸውን እርምጃዎች እየወሰደ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ጽህፈት ቤት አስታውቋል። ወረርሽኙ ባሳደረው ተጽዕኖ ምክንያት አንዳንድ ስራዎችን መገደቡን ገልጿል። መለስካቸው አማሃ ዝርዝሩን ይዟል።
የኮሮና ቫይረስ ወረርሽኝ በየዕለቱ ለስደተኞች በሚሰጣቸው አገልግሎቶች ላይ ከፍተኛ ጫና እንዳሳደረበት በመንግስታቱ ድርጅት የስደተኞች ኮሚሽን ኢትዮጵያ ጽህፈት ቤት አስታወቀ። የጽህፈት ቤቱ ቃል አቀባይ አቶ ክሱ ገብረ እግዚአብሔር በተለይ ለቪኦኤ እንደገለጹት የስደተኞች ኑሮ ከሌላው መደበኛ ኑሮ ህይወቱን እንደሚመራው የህብረተሰብ ክፍል ሳይሆን በውሱን ስፍራ ተጠጋግቶ የሚኖር በመሆኑና ስደተኞቹም አንዳንድ ቁሳዊ ሀብቶች ስለማይኖራቸው ቫይረሱን የመከላከል ስራውን እንደሚያከብደው አስረድተዋል። አቶ ክሱት ጨምረውም ስለ ኮቪድ-19 ማህበረሰቡን ግንዛቤ ከማስጨበጥ ሌላ ጽህፈት ቤቱ ያተኮረበት ይህን ተግባራዊ የሚያደርግበትን ቁሳቁስ ወደ ማሰባሰቡ እንደሆነ ይናገራሉ።
ስደተኞቹ በተለይ አንኖራቸው ደግሞ ከሌሎች ማህበረሰቦችም በጣም በባሰ መልኩ ትንሽ ሰብሰብ ብለው የሚኖሩ ለመሆናቸው መከላከል ጥረቱን ትንሽ አስቸጋሪ ያደርገዋል። ስለዚህ ቶሎ ብሎ ወደ ዝግጅቱ የገባ ነው። ግንዛቤ ማስፋት አንድ ነገር ሆኖ ግን ግንዛቤ ከተስፋ በኋላ ለምሳሌ እጃቸውን በሳሙና ተጠቅማችሁ ታጠቡ ሲባል ሳሙናው በቂ ሳሙና ከሌለ በቂ ውሃ ከሌለ መከላከል ጥረቱን አስቸጋሪ ስለሚያደርገው ቶሎ ተብሎ ወደዛ ነው የተገባውና ሳሙና እጆቻቸውን በጥፍ የመጨመር ውሃ እጥረት ያለባቸውም በቦቴን ጭምር እያመላለሱ ውሃ የማድረስ በየቤት እንግዲህ እንደ ስደተኛ ካምፕ ውስጥ እጅ መታጠቢያ ምናምን እንደ አብዛኛው ኢትዮጵያ ማህበረሰብ በየቧንቧ ምናምን ያለበት አይደለም። ስለዚህ እሱንም በትንንሹ ጀሪካኖችን ቀረድ አድርጎ በሚስማር ወግ አድርጎ ውሃ እያደረጉ በየበሮቻቸው ሁሉም ማድረግ አልተቻለም ገና ነው። ግን ብዙዎቹ እንዲኖራቸው የማድረግ እሱም በማይቻልበት አካባቢ ደግሞ ሴንትራል የሆን ማከናዊ የሆኑ እጅ መታጠቢያ ፋሲሊቲዎችን እያመቻቸን እንደዛ ነው እየተደረገ ያለው።
የኮሮና ቫይረስ ወረርሽኝ በኮሚሽኑ ስራና አሰራርም ላይ ያሳደረውን ተጽዕኖ አቶ ክሱት ዘርዝረዋል።
ከመደበኛ ስራዎቻችን አንጻር በተለይ ንክኪ የሚጋብዙ እንደ ስብሰባ፣ ምክክር የመሳሰሉ ነገሮች በጊዜው ቆመዋል። ለምሳሌ አዲስ አበባ የስደተኞች መቀበያ ማዕከል ነበረን። ሳምንት ሙሉ ስደተኞች እየመጡ ያላቸውን ነገሮች ቅሬታ፣ አንዳንድ የሚፈልጉት ነገሮች የሚጠይቁባቸው ምክር የሚያገኙባቸው ሴንተሮች ነበሩ። ለጊዜው እሱን ዘጋን እና በስልክ የተካ ነው የሄልፕ ላይንስ ይተን በዛ እየደወሉ አገልግሎት እንዲያገኙ ወደ ውጭ የመሄድ የሪሰትልመንት የሚባለው ፕሮሰስም ለጊዜው እሱም በእንቅስቃሴ እንጀምር ስላለበት ከዚህ ከጉዞ መወሰኑ ጋር ተያይዞም እሱም ለጊዜው ሳስፔንድ የማድረግ ነገሮች አሉ። ስለዚህ በዚህ መልኩ ኢምፓክት አድርጎናል።
በሌላ በኩል ደግሞ በሽታውን ለመከላከል ሲባል በየሀገሩ የሰዎች እንቅስቃሴ በመገደቡ ወደ ኢትዮጵያ የገቡ የነበሩ ስደተኞችም ቁጥር በእጅጉ እንደቀነሰ በኢትዮጵያ የኮሚሽኑ ቃል አቀባይ አስረድተዋል።
ከማርች 24 እንደ ፈረንጆች አቆጣጠር ጀምሮ ኢትዮጵያ ድንበሮቿን መዝጋቷን አስታውቃለች። ስለዚህ ይሄ ራሱ ተጽዕኖ ሊኖረው ይችላል። መንግስት ለስደተኛ ዝግ ባያደርግም ከዛ አካባቢ ነፍሶች በልቷል የሚል ነገር እንዲኖር ይችላል። አንድ ሁለተኛ በታብ ያሉ ሀገሮችም እነሱም የራሳቸውን ድንበሮች እንደዚሁ በእንቅስቃሴ የመገደብ ስራ አለ። በደቡብ ሱዳንም ብትል በኤርትራም ቤታችን ቆዩ የሚል መሪያዎች አሉ።
በመንግስታቱ ድርጅት የስደተኞች ኮሚሽን ባለፈው ወር መጨረሻ ባወጣው መረጃ መሰረት ኢትዮጵያ ከፍ ያለ ቁጥር ያላቸው ስደተኞችን ከሚያስተናግዱ የአፍሪካ ሀገሮች መካከል አንዷ ስትሆን በአሁኑ ጊዜ 761,819 ስደተኞችንና መጠጊያ አገር ፈላጊዎች እንደሚገኙ አስታውቀዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው።
ህይወት የሚለውጥ ተግባር ይፈጽሙ። ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኙአቸው መደበኛ ሰዎች ይንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው።
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com VOALEADERS @voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
ሀገሩን ይወዳሉ፣ ውለታዩ አሉላት እጆ ላይ ነው። ራሶን ከኮሮና ቫይረስ ይጠብቁ። በቫይረስ አይበለጡ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አብሮኛለሁ ፕሮዲውሰሩ ንጉሱ ታምሬና እኔም እያስተናገድኳችሁ የቆየሁት ሶሎሞን አባተንን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። በደህና አደሩ። Thank you.